ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ጥቅምት 5 2015 ዓመተ ምህረት ዝግጅታችን ጀመረ።
ፕራይም ሚኒስትር አብይ ማዕከልና በፕሬዚደንት ኢሳያስ አፈወርቂ የተደረገው የሰላም ስምምነት በቀላሉ የሚታይ አይደለም። ለወደፊት በሁለቱ ሀገሮች ያለውን የሰላም ግንኙነት መሰረት ጥሎ ያለፈ ነገር ነው። በቀላሉ የሚቀየርም አይደለም። ሁለቱ ሀገሮች የራሳቸውን የግል ስምምነት ካደረጉ በኢንተርናሽናል ደረጃም ድረስ የሚቀበልበት ሁኔታ አለ። ምንም አይነት ኃይል ምንም አይነት ፎርስ ከውጭ ተጽዕኖ ሊያሳድርበት የማይችል ሪሌሽንሽፕ ነው የጀመሩት ሁለቱ።
ኢትዮጵያ ራሳቸው ምንድን ነው የተፈረመው ተብሎ ይጠየቅ ነበር። ሳውዲ ተሄዶ ምንድ ገንዘብ መጣ፣ ቢሊዮን ዶላር መጣ ምናምን ሲባል ነበር። ግን እዛ ላይ የተፈረመው ፍርሚያ ግን እስከ ዛሬ ድረስ ለኢትዮጵያ ሕዝብም ለኤርትራ ሕዝብም ግልጽ የሆነ ነገር የለም ማለት ነው። ያ ምንድን ነው የሚያሳየው? በሁለት መሪዎች መካከል ወይ እነሱ ሰርክል ላይ ወይ እነሱ አካባቢ ያሉ ሰዎች የሚያውቁት ሊሆን ሊኖር ይችላል። እኛ ሕዝቦች ግን የምናውቀው የሰላም ውል የለ፣ የሰላም የተፈራረመ ወረቀት ያየነው ነገር የለም ማለት ነው።
መጀመሪያ የሰማችኋቸው የኤርትራ መንግስት ደጋፊ የሆኑትን አቶ ዮሐንስ ክፍሌን ነው። በማስከተል ደግሞ የተናገሩት የኤርትራ መንግስት ተቃዋሚ የሆኑት ዶክተር ጽጋቡ አስመላሽ ናቸው። በሰሜን ኢትዮጵያ እየተካሄደ ባለው ጦርነት የኤርትራ ሚና ምንድን ነው በሚል ካካሄድ ነው ውይይት ላይ የተቀነጨበ ነው። ከዜናው በኋላ ይቀርባል። የአሜሪካ ድምጽ ራዲዮን የ40 ዓመት ጉዞ አስመልክተን የጀመርነው እንዳሰሳም እንዲሁ በምሽቱ እንቀጥላለን። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። የምሽቱ ዋና አዘጋጅ አሉላ ከበደ ነው። ዝግጅታችን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት አብረናችሁን እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ አድማጮች፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዜናዎች ጋር ኤደን ገረመው ነኝ። በቱኒዚያ የምግብና የነዳጅ እጥረት የተነሳ እየጨመረ በመጣው የህዝብ ቁጣ መካከል የሀገሪቱ ፕሬዝዳንት ካይስ ሳይድ የፖለቲካ ስልጣናቸውን ለማጠናከር ያደረጉትን እንቅስቃሴ በመቃወም ሁለት ተቀናቃኝ ድርጅቶች እስካሁን ድረስ ከተደረጉ ተቃውሞች ሁሉ የገዘፈ ተቃውሞ አካሄዱ። የእስላማዊው የኢናሂዳ ፓርቲና የነጻ ህገ መንግስታዊ ፓርቲ ደጋፊዎች በዋና ከተማዋ ቱኒዝ አጎራባች ላይ በሺዎች የሚቆጠሩ ሰዎች የተሳተፉባቸው የሳኢዲ አስተዳደር የምጣኔ ሀብታዊ እጦት እንዳለውና ጸረ ዲሞክራሲያዊ የሆነ መፈንቅለ መንግስት አድርጓል የሚሉ ትላልቅ የተቃውሞ ሰልፎችን አካሂደዋል። የቱኒዚያ ፓርላማ ባለፈው ዓመት ሐምሌ ላይ ከተዘጋ በኋላ በህዝበ ውሳኔ በጸደቀው አዲስ ህገ መንግስት ወደ ስልጣን የመጡት ሳኢዲ የቱኒዚያን የዓመታት ቀውስ ለመታደግ እርምጃው አስፈላጊ ነበር ብለዋል። በቱኒዝ በዚህ ሳምንት ዝቅተኛ የኑሮ ደረጃ ባላቸው ወረዳዎች በፖሊስና በተቃውሞ ሰልፈኞች መካከል የተወሰኑ ግጭቶች የተስተዋሉ ሲሆን ቅዳሜ ዕለት በዋና ከተማዋ ከፍተኛ ቁጥር ያላቸው የፖሊስ አባላት ተሰማርተው ውለዋል። በየመን ጊዜ ያለፈበት መድኃኒት የወሰዱ 10 የደም ካንሰር ታማሚ ህጻናት ህይወታቸው አለፈ። በየመን በአማጽያኑ ቁጥጥር ስር በሚገኝ በአንድ ሆስፒታል ውስጥ የሚገኙ ሉኪሚያ የተሰኘ የደም ካንሰር ተጠቂ የሆኑ በትንሹ ወደ 10 የሚደርሱ ጽኑ ታማሚ ህጻናት በተሰጣቸው ጊዜ ያለፈበት መድኃኒት የተነሳ ህይወታቸው አለፈ። ሌሎች ከ10 በላይ የሚሆኑ ደግሞ በአስጊ የጤና ሁኔታ ውስጥ እንደሚገኙ የህክምና ባለሙያዎችና የሆስፒታሉ ሰራተኞች ትላንት አርብ ተናግረዋል። በየመን እየተካሄደ ያለውና ከተጀመረ 8 ዓመታትን ያስቆጠረው አውዳሚ ግጭት በዓለም ላይ እጅግ አስከፊ የሆነ ቀውስ ያስከተለና እስካሁን ድረስም ከ150,000 በላይ ሰዎችን ህይወት የቀጠፈ ነው። በአማጽያኑ የሚተዳደረው የጤና ሚኒስቴር በሰንአ ኩዌት ሆስፒታል ውስጥ ህይወታቸው ያለፉ ልጆች እድሜያቸው ከ3-15 ዓመት እንደሚሆናቸው ያስታወቀ ሲሆን አያይዞም ጊዜያቸው ያለፈባቸው መድኃኒቶች በህገ ወጥ መንገድ ከተለያዩ የግል ክሊኒኮች ውስጥ የገቡ ናቸው ሲል አስታውቋል። ይሁን እንጂ ባለስልጣናቱ 10 ህጻናት በእርግጠኝነት መቼ እንደሞቱ አላስታወቁም። አሶሺየትድ ፕሬስ አነጋገርኳቸው ያላቸው ወደ 6 የሚደርሱ የጤና ኃላፊዎች በህንድ ሀገር የተመረተውን ሜታትሪክሴት የተሰኘውንና በህገወጥ መንገድ ወደ ሀገር የገባውን ጊዜ ያለፈበትን የኪሞቴራፒ መድኃኒት ወደ 50 የሚደርሱ ልጆች እንደተሰጠ አስታውቋል። ማንነታቸው እንዲታወቅ የማይሹት እኚህ የጤና ኃላፊዎች እስካሁን ድረስ ህይወታቸው ያለፉት ህጻናት ቁጥር 19 እንደሚደርስም ጨምረው ተናግረዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። የጀርመኑ መራሄ መንግስት የአውሮፓ ህብረት ሊሻሻልና ወታደራዊ ራስ ገዝነት ሊኖር ይገባል ሲሉ ጥሪ አደረጉ። የጀርመኑ መራሄ መንግስት ኦላፍ ሹልዝ የአውሮፓ ህብረት አዲስ ሀገራትን እንዲቀበልና እንዲሁም ደግሞ በስሩ ላሉ ለ27 ሀገራት ወታደራዊ ራስ ገዝነትን እንዲፈቅድ ለማስቻል ማሻሻያዎችን ማድረግ አለበት ሲሉ በዛሬው ዕለት ጥሪ አቀርበዋል። የግብር ፖሊሲና ሌሎች ጉዳዮችን ጨምሮ በውጭ ፖሊሲዎች ውስጥ የሚደረጉ ውሳኔዎች የአንድነት መርሆች ቀስ በቀስ እንዲሰረዙ ሲሉ በበርሊን የአውሮፓ ሶሻሊስቶች ፓርቲ ኮንግረስ ላይ ንግግር ባደረጉበት ሰዓት ቀስቅሰዋል። መራሄ መንግስት ኦላፍ ይህንን ለማድረግ ብዙ የማሳመን ስራዎችን መስራት እንዳለብን አውቃለሁ ያሉ ሲሆን፣ ነገር ግን የእኛ ምኞት ጂኦፖለቲካዊ አውሮፓን መመስረት ከሆነ የብዙሃን ድምጽ ውሳኔዎች ትርፍ እንጂ ሉዓላዊነትን ማጣት አይደለም ሲሉ ተናግረዋል። አሁን ላይ በአውሮፓ የሚወሰኑ ውሳኔዎች በሙሉ ተግባራዊ የሚሆኑት ሁሉም ሀገራት ሲስማሙባቸው ብቻ ነው። ሹልስ ወታደራዊ ራስ ገዝነት እንዲኖር የሚሹ ሲሆን እንደ አውሮፓውያን አቆጣጠር በመጪው 2025 በአውሮፓ ህብረት ዋና ጽህፈት ቤት የአውሮፓ በአስቸኳይ የሚቋቋም ህብረት አባል ሀገራት ሰራዊት ይኖር ዘንድም የጋራ የጦር መሳሪያ ግዢ እንዲደረግ ጥሪ አድርገዋል። በአውሮፓ ውስጥ በመከላከያ ጥረቶች መካከል የተሻለ መስተጋብር ያስፈልገናልም ብለዋል። በድፍረትና በጥምረት የአውሮፓን ኃይል ማደራጀትና ለወደፊቱም የተቀናጀ ኃይል እንዲኖረን አቅማችንን ማዳበር ይኖርብናል ብለዋል። በመጨረሻም ዩናይትድ ስቴትስ ለዩክሬን ከ725 ሚሊዮን ዶላር በላይ ወታደራዊ ድጋፍ ልታደርግ መሆኑን አስታወቀች። ዋይት ሀውስ ትላንት አርብ ባወጣው መግለጫ ዩናይትድ ስቴትስ 725 ሚሊዮን ዶላር ወታደራዊ እርዳታ እንደምትልክ አስታውቋል። ይህ የአሜሪካ ቅርብ ጊዜ የጸጥታ ድጋፍ ጥቅል ሩሲያ በዩክሬን ሲቪሎች ላይ ሰፊ የሚሳይል ጥቃት ካደረሰች በኋላ የመጀመሪያው ኪየቭን ለመርዳት የሚደረግ ድጋፍ መሆኑንም ዋይት ሀውስ አስታውቋል። የአሁኑ እርዳታም አዳዲስ ማጠናከሪያዎች እና የአየር መቃወሚያዎችን ከማካተት ይልቅ ኪየቭ ሩሲያን መልሳ ለማጥቃት በምታደርገው ዘመቻ የሚያግዙ የጦር መሳሪያዎችና ጥይቶችን የያዘ እንደሆነ የዩናይትድ ስቴትስ ባለስልጣናት አስታውቀዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እያቀረብናቸው ያሉት የኃይል ማጠናከሪያዎች በዩክሬን ጦር ሜዳዎች ላይ ትልቅ ለውጥን የሚያመጡ ናቸው ሲሉ ትላንት አርብ ዕለት በነበራቸው መግለጫ ተናግረዋል። አድማጮች፣ ለምሽቱ ያስኩላችሁ ዜናዎች እዚህ ላይ ተጠናቀቁ። ከቀሪ የአሜሪካ ድምጽ መሰናዶች ጋር ታመሹ ዘንድ እጋብዛለሁ። ኤደን ገረመው፣ ዋሽንግተን ዲሲ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ጥቅምት 5 2015 ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ ማግኘት ትችላላችሁ። #voaamharic ደግሞ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁን አጋሩን። አሁን ለሰዓት ወደ ያዝነው የመጀመሪያ ቅንብር እንለፍ። ጠቅላይ ሚኒስትር አብይ አህመድ እንደ አውሮፓውያን የዘመን አቆጣጠር ሚያዝያ 2018 ዓ.ም ስልጣን ከተረከቡ በኋላ ካመጧቸው ለውጦች መካከል አንዱ ለሁለት አስርት ዓመታት የዘለቀውን በኢትዮጵያና ኤርትራ መካከል የነበረውን ሰላምም ጦርነትም የሌለበት ውጥረት የነገሰበት ሁኔታ በማስወገድ በሁለቱ ሀገራት መካከል ሰላም ማውረድ መቻላቸው ነው። ባለፉት 4 ዓመታትም ሁለቱ ሀገሮች በተለይም በሰሜኑ የሀገሪቱ ክፍል ትግራይን እያስተዳደረ ከሚገኘው ህወሓት ጋር የተጀመረውን ጦርነት በቀጥታም ሆነ በተዘዋዋሪ በጋራ እየተዋጉ ናቸው። ይሁን እንጂ የሁለቱ ሀገሮች ግንኙነት ከመንግስት ለመንግስት ግንኙነት በዘለለ የህዝብ ለህዝብ የምጣኔ ሀብታዊና ማህበራዊ ሰላማዊ ግንኙነቶች እንዲዳብሩ እየተሰራ አይደለም ሲሉ አንዳንዶች ይተቻሉ። ለሁለት አመታት የዘለቀው ጦርነትም በአፍሪካ ቀንድ ከባድ የሰላም ስጋትን በማጫሩ ዩናይትድ ስቴትስን ጨምሮ የአፍሪካ ህብረትና የተለያዩ ሀገሮች መንግስታት በጦርነቱ የተሳተፉ አካላት ሰላም ያወርዱ በሚል ጥረት እያደረጉ ናቸው። ይሁን እንጂ በጦርነቱ ሰፊ ሚና አላት የምትባለው ኤርትራ በእነዚህ ጥረቶች ውስጥ ሊኖራት የሚገባው ሚና እያነጋገረ ነው። ኤደን ገረመው እዚህ ዩናይትድ ስቴትስ የሚኖሩ ሁለት ኤርትራውያንን አነጋግራለች። አቶ ዮሐንስ ክፍሌ የኤርትራን መንግስት ሲደግፉ፣ ዶክተር ጽጋቡ አስመላሽ ደግሞ መንግስትን የሚቃወሙት ወገን ናቸው። ኤርትራ በሁለቱ ሀገሮች ግንኙነትና በአፍሪካ ቀንድ ሰላም ባላት ድርሻ ዙሪያ አወያይታቸዋለች።
ባለፉት ሁለት አመታት በጦርነት ላይ ያሉት የኢትዮጵያ መንግስትና የህወሓት ኃይሎችን ወደ ድርድር ለማምጣት የአፍሪካ ህብረት፣ ዩናይትድ ስቴትስና የተለያዩ ዓለም አቀፍ ተቋማት ጥረት እያደረጉ ይገኛሉ። ይሁን እንጂ በዚህ ጦርነት ላይ በእኩል መጠን ተሳታፊ እንደሆነች የሚነገርላትና የምትከሰሰው እንደ አውሮፓውያን አቆጣጠር በ2018 ዓ.ም የጠቅላይ ሚኒስትር አብይ አህመድን ወደ ስልጣን መምጣት ተከትሎ ከኢትዮጵያ ጋር እርቅ ያወረደችው ኤርትራ በእነዚህ የሰላም ስምምነትና ድርድሮች ላይ ተሳታፊ እንድትሆን የሚያደርጉ ሁኔታዎች አልተመቻቹም። በዚህ ጉዳይ ላይ ኤርትራውያን ምን አይነት አስተያየት አላቸው ስንል ነዋሪ ነታቸውም በዚህ በዩናይትድ ስቴትስ ያደረጉና ሁለት የተለያየ አቋም የሚያንጸባርቁ እንግዶችን ጋብዘናል። የመጀመሪያው እንግዳችን በአቋማቸው የኤርትራ መንግስትን የሚደግፉ ነገር ግን በግላቸው በኢትዮጵያና በኤርትራ ፖለቲካ ላይ በዚህ በዩናይትድ ስቴትስ ዋሽንግተን ዲሲ አካባቢ የጎላ ተሳትፎ የሚያደርጉ ሲሆኑ አቶ ዮሐንስ ክፍሌ ይሰኛሉ። ሁለተኛው እንግዳችንም የኤርትራ መንግስት በአፍሪካ ቀንድ የሚያደርጋቸውን እንቅስቃሴዎች የሚቃወሙና በፖለቲካ ተሳትፏቸውም በኤርትራ ውስጥ በሚንቀሳቀሰው የአርባ ሀርነት ቡድን አባል የሆኑት ዶክተር ጽጋቡ አስመላሽ ናቸው። ለሁለቱም እንግዶች ያስቀደምኩት ጥያቄ በአሁን ሰዓት ያለውን የኢትዮጵያና የኤርትራን ግንኙነት እንዴት ታዩታላችሁ የሚለውን ነበር። በቅድሚያ አቶ ዮሐንስ፣
በጣም ትልቅ ለውጥ ነው ያየነው ባለፈው አራት ዓመቶች ኢትዮጵያና ኤርትራ አንድ አይነት ስምምነት ላይ ከደረሱ በኋላ ፕራይም ሚኒስትር አብይ መካከልና በፕሬዚደንት ኢሳያስ አፈወርቂ የተደረገው የሰላም ስምምነት በቀላሉ የሚታይ አይደለም። ለወደፊት በሁለቱ ሀገሮች ያለውን የሰላም ግንኙነት መሰረት ጥሎ ያለፈ ነገር ነው። በቀላሉ የሚቀየርም አይደለም። ሁለቱ ሀገሮች የራሳቸውን የግል ስምምነት ካደረጉ በኢንተርናሽናል ደረጃም ድረስ የሚቀበልበት ሁኔታ አለ። ምንም አይነት ኃይል ምንም አይነት ፎርስ ከውጭ ተጽዕኖ ሊያሳድርበት የማይችል ሪሌሽንሽፕ ነው የጀመሩት ሁለቱ። ያ ከዛም አልፎ በህዝብ በኩል ያለውን ሁላችንም አይተናል። ለመጀመሪያ ጊዜ ጥምረትን ያሳየ በኢትዮጵያና በኤርትራ ህዝብ መካከል ትልቅ ወዳጅነት ተፈጥሯል። ላለፈው አራት ዓመታት አስተውለሽ እንደሆነ ደግሞ አንድ ላይ የኤርትራ ህዝብና የኢትዮጵያ ህዝብ እጅም ሆነ ውጭም ሆነ ውስጥም ሆነ ያሉት አንድ ላይ የመስራት ፍላጎት እንዳላቸው እና ጋራ ጠላታቸውን አብሮ የተታገሉ መሆኑን የምናያበት ጊዜ ደርሷል እና ይሄ የተደረገው ስምምነት ትልቅ መሰረት ጥሎ ሄደ በኤርትራና በኢትዮጵያ ህዝብ እንዲሁም በሀገሮቹ መካከል። ለወደፊትም ሊናድ የማይችል ስምምነት መስርተዋል ብዬ ነው የምገምተው በዛ ስምምነት ውስጥ።
ይሁን እንጂ ይህንን አባባል ዶክተር ጽጋቡ አይቀበሉትም። እንደሳቸው አባባል ምንም እንኳን በሁለቱም ሀገራት መካከል ሰላም መውረዱ መልካም ቢሆንም የሁለቱ ሀገራት ግንኙነት ግን ዘላቂ የሆነና የህዝብ ለህዝብ ግንኙነት ሳይሆን በሁለት መሪዎች መካከል የተፈጠረ ነው ይላሉ።
1991 ኤርትራ ነጻ ስትወጣና የኢህአዴግ መንግስት ሲመሰረት ፍቅር ነበረ። ያ ፍቅር ግን ምንድን ነው የነበረው? የኃላፊዎች አገሮችን የሚመሩ ሰዎች ነበረ። 2018 የተከሰተውም ይሄን ነው። የህዝብ ለህዝብ መገናኘት መች ታየ? ልክ ይሄ 2019 ቦርደሩ ሲከፈት ህዝቡ ዘሎ እየሮጠ ወታደሩ ራሱ ነገሩን ሁሉ ጥሎ ሲሳሳም አስቢው። ለሀያ ዓመት ተፋጦ የነበረው ሰራዊት እየሄደ ሲሳሳም ነበር። ያ ፌመስ ፒክቸር አለች አሁን አስሬ እየመጣች ሶሻል ሚዲያ ላይ የምትወጣ ሁለት እናቶች ተሳሳሙ ማለት ነው። አንዷ ከኤርትራ ነች፣ አንዷ ከኢትዮጵያ ነች። ያ እውነተኛ ሰላም በህዝቡ መካከል ማለት ነው፣ የሚፈልገው ህዝቡ ማለት ነው። ድሮም የህዝብ ጥል አልነበረም፣ አሁንም የህዝብ ሰላም አለ ብዬ ነው መደምደም የምችለው። ቢካዝ ሁሉንም ነገር ስናየው ምን እንደተፈረመ ኢትዮጵያውያን ራሳችሁ ምንድን የተፈረመው ተብሎ ይጠየቅ ነበር። ሳውዲ ተሄዶ ገንዘብ መጣ፣ ቢሊዮን ዶላር መጣ ምናምን ሲባል ነበር። ግን እዛ ላይ የተፈረመው ፍርሚያ ግን እስከ ዛሬ ድረስ ለኢትዮጵያ ህዝብም ለኤርትራ ህዝብም ግልጽ የሆነ ነገር የለም ማለት ነው። ያ ምንድን ነው የሚያሳየው? በሁለት መሪዎች መካከል ወይ እነሱ ሰርክል ላይ ወይ እነሱ አካባቢ ያሉ ሰዎች የሚያውቁት ሊኖር ይችላል። እኛ ህዝቦች ግን የምናውቀው የሰላም ውል የለ፣ የሰላም የተፈራረመ ወረቀትም ያየነው ነገር የለም ማለት ነው።
አቶ ዮሐንስ ክፍሌ በዚህ ሐሳብ አይስማሙም። ምክንያታቸው ደግሞ እንዲህ ያስረዳሉ።
በዛ ትችት ነው ያልስማማም። ምክንያቱም ከየትኛው አካባቢ ነው ይሄ ህዝብ ለህዝብ አልመጣም የሚባለው አስተያየት? እሱን ካላወቅን ማየት የፖለቲካል ኢንትረስት ያላቸው ሰዎች ናቸው ይህን ሚሉት የሚለውን ነገር ካላየ ነው በስተቀር። እኔ እንደማየው በተለይ ውጭ ያለ ነው ኢትዮጵያኖችና ኤርትራኖች አብረን እንሰራለን። የሁለት ሀገሮችን ኢንትረስት ለመጠበቅ ወይም የራሳችንን ሰላም ለመመስረት የምናደርገውን ትግል ሁላችንም የምናየው ነገር ነው። ሰው በዚህ ባልሽው ጥያቄ እኔ አልስማማም። የኤርትራና የኢትዮጵያ ህዝብ ውጭም ውስጥ ያለው የተጠናከረ ወደፊትም ደግሞ ወደኋላ የማይመለስ ግንኙነት እንደሆነ ብቻ ነው የማያለሁት። እሱን ደግሞ ጊዜው ይነግረናል።
ዶክተር ጸጋቡ በሁለቱ መንግስታት መካከል የተጀመረው ቅርርብ ከሰላም ይልቅ የባሰ በቀጠናው ላይ ስጋት የፈጠረ ነው ይላሉ።
ሮኬቱ መቼ ነው ከተተኮሰውና ጦርነቱ መቼ ነው የተጀመረው ብለን ማየት አለብን ማለት ነው። ጦርነት ከተጀመረ ከአስር ቀን በኋላ ነው ሮኬቱ። ይሄ የሚያሳየው ምንድን ነው? አንድ ውሻ ይኖራል። ውሻው ሄዶ ጎረቤት ከነከሰ እና የሰው ጎረቤቶቹ ከመቱት ማን ነው የሚጠየቀው? ባለቤቱ ውሻውን በመልቀቁ ነው የሚጠየቀው አይደል? ሮኬት ቢኮዝ ስለተነኩ ነው። ይሄ እየተረጋገጠ ነው። በኋላም ኢንተርናሽናል ትሪቡን ላይም ገብቶ ለመፍረድም እኮ ለማስፈረድም ኢንተርናሽናል ሪኮግናይዝድ የሆኑ ማህበራት ይግቡ ተብሎ ራሱ በሁለቱም ሳይድ ስለተከበበ ትግራይ ውስጥ መግባት አልቻሉም። ያም ራሱ አንድ ኢንዲኬሽን ነበር ማለት ነው። ስለዚህ አግባብ አይደለም። መጀመሪያ መግባት የለብህም። አስታራቂ ሚና ነው መጫወት ያለብህ። ግን ኤርትራ ውስጥ እየገዛ ያለው ስርዓት በኢትዮጵያ ብቻ ሳይሆን ትራክ ሬከርድ ማየት ይቻላል። የመን መጠየቅ ይቻላል። ሱዳን፣ ሳውት ሱዳን፣ ኢስት ሱዳን ያለው ሁኔታዎች፣ ሶማሊያ ውስጥ ያለው ሁኔታዎች በሙሉ ይሄ ነገር ሳንክሽን ተደርጎባት ነበር ኤርትራ 2016 አካባቢ የምታስታውሽ ከሆነ። ያን የተደረገው ለምንድን ነው? ሶማሊያ ውስጥ እጅሽን እያስገባሽ ነው ተብሎ።
አቶ ዮሐንስ ታዲያ ህጋዊ አካሄዶችን ማየት አለብን በማለት ይከራከራሉ። ሀገራቱ በፈረሙት ሰነድ መሰረትም ወታደራዊ ትብብር አንዱ ሲሆን በተለይም ደግሞ ህወሓት እንደ አውሮፓ አቆጣጠር በህዳር 2020 ወደ አስመራ ሮኬት በመተኮሱ ኤርትራ ላይ ስጋት የሚደቅንና ኤርትራን በጦርነቱ መሳተፍ ህጋዊ የሚያደርግ ነው ይላሉ።
እንዳየነው እንዳላለፈው ሁለት ዓመት በተለይ በገሃድ አውጥቶ ይሄኛውን ጦርነት ስንጨርስ ወደ ኤርትራ ነው የሚሄደው ብለው ኦፊሻል የሚናገሩት ቲፒኤልኤፍ ሰዎች ናቸው። የኤርትራ መንግስት ከትግራይ ጋር ወይም ከትግራይ መንግስት ጋር ዲል የሚያደርገው የትግራይ መንግስት ድንበር ጥሶ ለጦርነት ሲዘጋጅና የሀገሪቱ ሉዓላዊነት በሚደፍርበት ሰዓት የፈለገውን እርምጃ መውሰድ ይችላል። ይሄ ደግሞ ዓለም አቀፍ ህግ ነው፣ የኤርትራ መንግስት የፈጠረው አይደለም። ግን ያ ሁሉም ሰው ማወቅ የሚገባ ፕራይም ሚኒስትር አብይ እና ፕሬዚደንት ኢሳያስ ስምምነት በሚያደርጉበት ሰዓት አንዱ ወታደራዊ ስምምነትና መተጋገዝ አንደኛው ከፈረሙት ሲግኔቸር ካስቀመጡበት አንደኛው ስምምነት ይሄ ነው። የኢትዮጵያ መንግስት የኤርትራን መንግስት ጋብዞ እዛ ቦታ ላይ ከጠራው ወይም የኤርትራ መንግስት የኢትዮጵያ መንግስት ጋብዞ የሚፈልገው ቦታ ላይ ችግር አለኝ ብሎ አግዘኝ እንተጋገዝ የሚልበት ቦታ ላይ ያን ነገር እርስ በርሳቸው የተስማሙበትን አንዱ አንዱን ከጋበዘው ይሄ የኢትዮጵያ ጉዳይ ነው፣ የፌዴራል መንግስት ጉዳይ ነው፣ የኤርትራ ጉዳይ ብቻ አለም። የኤርትራ ጉዳይ ሉዓላዊነቷ ከተደፈረ ማንንም ጠይቅበት ፍቃድ የለም፣ ያንን እርምጃ ለመውሰድ ትችላለች። ያ ጠላት ያለበት ቦታ እስኪደርስ በዚህ በምናየው ኬስ ቲፒኤልኤፍ መቀሌ ድረስ ሄዳ ኤርትራ የመምታት መብት አላት። ምክንያቱም ያንን ጦርነት የምታራዝምበት ምክንያት የለም። አንድ ቦታ ላይ ይሄ ድርጅት መጥፋት ያለበት ሁኔታ ላይ ከደረሰና የኤርትራ መንግስት ያንን ካሰበ መብት አለው። ይሄ የመብት ጉዳይ ነው የምናወራለው። ስለ ህጋዊ መሆን ብቻ ለመጥቀስ ነው ይህንን ያልኩት። የኤርትራ መንግስት መቀሌ ሄዳ አይሄድ ሌላ ጉዳይ ነው። ግን ያን ያህል የኤርትራ መንግስት መብት አለው።
ሁለቱም እንግዶች ታዲያ በአፍሪካ ቀንድ ዘላቂ የሆነ ሰላምን ማስፈንን በተመለከተም የተለያየ አቋምን ያንጸባርቃሉ። ዶክተር ጸጋቡ አስመላሽ የኤርትራ መንግስት በጦርነቱ ተሳታፊ እንደመሆኑ መጠን አሁንም ሆነ ወደፊት በትግራይ ክልልና ኢትዮጵያ መንግስት መካከል ሊካሄዱ በሚታቀዱ የሰላም ድርድሮች ላይ ተገዶም ቢሆን እንዲሳተፍ መደረግ አለበት ይላሉ።
መሳተፍም ብቻ ሳይሆን እንደ ዋና መሪዎች የኤርትራ መሪዎች አዲስ አበባ ሄደው ይሰበሰቡ ነበር። በዚህ ጦርነት ጊዜ ባለፈው ሳምንት ራሱ ኢትዮጵያ ፊልድ ማርሻል እና የኤርትራ ጀነራሉ በተሰነይ ተገናኝቶ ተነጋግሯል። ያ ሁሉም ያሳየው ምንድን ነው? የኤርትራ መግባት ነው። ስለዚህ ዘለቄታዊ ሰላም ማምጣት ከሆነ በኃይልም ሆነ በውዴታ የኤርትራ መሳተፍ በጣም አስፈላጊ ነው። ምክንያቱም ምንድን ነው? ከዚህም በፊት ሰላም ድርድር ተደረገ፣ ጅቡቲ ላይ ተደረገ፣ ሌላም ቦታ ተደረገ ተብሎ ተነግሮናል። ባለፈው ጀነራል ጻድቃን ከሄሪቴጅ ፋውንዴሽን ጋር ሲያደርጉ ሶስቴ ተገናኝተን ሶስቴም ምንም አላፈራም ነው ያሉት ገባች እና ያ ለምን ነው ማፈራው because አንዱ አካል የዛ ጦርነት አንዱ አካል አይሳተፍም እና በሰላም ይሄ በዲፕሎማሲ ነው ምናም ይባል ነገር አልቀበለውም ብሎ ኢንተርቪው ሁሉ አርጓል ኢሳያስ እና ቢገባም ጠብጫልነቱን አቆም ውጪ መሆኑ ጠብጫልነቱን አቆም ስለዚህ በግዴታ መግባት አለበት እዛ ላይ ገብቶም ሰላም ያደርጋል አያደርግም እሱን እናያውለን ማለት ነው እግዚአብሔር እጁን ይጣልበት ግን አለመጠራቱ ወይ ደግሞ አንድ አስገዳጅ የሆነ ነገር መደረግ አለበት ወይ ደግሞ መጠራት አለበት እዛ ግንኙነት ላይ ስብሰባ ላይ መኖር አለበት የሚል እምነት ነው ያለኝ ግን ፍሬ ያመጣል ወይ አያመጣም እኔ እንግዲህ 31 ዓመት አውቁት ይህን ስርዓት ኦልሞስት በሰላም የሚያምን ስርዓት እንዳለው ሲመታ ብቻ የሚሰማ ስርዓት ስለሆነ እሱ ነው የምለው
አቶ ዮሐንስ ባንጻሩ ይሄ ጉዳይ የኢትዮጵያ የሀገር ውስጥ ጉዳይ በመሆኑ እንዲሁም ደግሞ የህወሓት ኃይል በኢትዮጵያ ህገ መንግስት አሸባሪ ተብሎ በመበየኑ የኤርትራ መንግስት በዚህ ድርድር ላይ ሊሳተፍ የሚገደድበትም ሆነ የሚጋበዝበት ምንም አይነት አግባብ የለም ሲሉ ይከራከራሉ።
የኔ አስተያየት የኤርትራ መንግስት እዚህ ድርድር ላይ መጠራት አለበት ብዬ አልገምትም። ቢጠራም ይሄ እንግዲህ የኔ አስተያየት ነው እዛ ድርድር ውስጥ መሳተፍ ያለበት መስሎ አይታየኝም። የውስጥ ጉዳይ ነው በመልበሳ ኢትዮጵያ ከጋባጆቹና ይሄንን ሰላም እናመጣለን ከሚሉት አካሎች ጋር ለመገናኘትና ለመደራደር የኢትዮጵያ ጉዳይ ቢሆን ነው ገምተው። የኤርትራ መንግስት ምናልባት እንደ ተመልካች ለመምጣት ችግር ላይኖር ይችላል። አሁንም ይሄ ነው ግምት ነው። እኔ በኩል ግን ኤርትራ መጋበዝም ግብዣንም መቀበል አለባት ብዬ አልገምትም። አላስፈላጊ ጉዳይ ነው የኢትዮጵያ መንግስት ሃንድል የሚያደርገው ጉዳይ ስለሆነ ነው። የኢትዮጵያ መንግስትና የኤርትራ መንግስት TPLF ወይም ደግሞ ይሄንን ቴሮሪስት ግሩፕ እዛ ላይ የሚሰሩበት ጉዳይ ካለ ሁለቱ በተስማሙበት ጉዳይ ብቻ መሆን ያለበት። ኤርትራ ለምን አልተጠራችም ለምን አልተጋበዘችም የሚለው ነገር አይ ዶንት ቲንክ ኤርትራ ወነችም ሆነ በኤርትራ መንግስት በኩል ፍሬንትን የሚሰጠው ነገር ነው ብዬ አልገምትም። እዛ ስብሰባ ላይ ኢንፍሉዌንስ የምታደርገው ነገር የለም። የትግራይን የቲፒኤልኤፍን ቴሮሪስትን ደግሞ ሪኮግኒሽን መስጠት ነው እነሱን መቀበልና እነሱን እንደ ሌጂቲሜት ፓርቲ ያድርገሽ እዛ አስቁጭ ብለሽ ከነሱ ጋር መቀመጥ የኤርትራ መንግስት የሚቀበለው አይመስለኝም።
ዶክተር ጽጋቡ ግን ይህንን ሀሳብ አይቀበሉትም። ጸብ ሲሆን ወደ ትግራይ ዘልቆ መግባት፣ የሰላም ጥሪ ሲሆን ግን ከክልል ጋር አልደራደርም ማለቱ ትክክል አይደለም ይላሉ።
ኢትዮጵያ ክልል ውስጥ በሆነችው በትግራይ ውስጥ እኮ ነው እንትን እያደረጉ ያሉ። ጦርነት ለመፈጸም ክልልና መንግስት አትልም፣ ሰላም ለመፍጠር ግን ክልልና መንግስት የሚባል ከሆነ ይሄ የሚያሳየው ጀስት ምንድነው ምክንያት መፍጠር ጦርነቱ እንዲራዘም ጦርነቱን እንጂ ሰላምን ለማምጣት የሚጋብዝ አይደለም። ሰላም ለማምጣት አንቺ ከሌለሽበት ከሆነ ሰው ጋር ለማስታረቅ ይከብዳል። ቢኮዝ ጥል ውስጥ ነባሽ፣ አይ እግዚአብሔር አይበለውም ነባሽ። ስለዚህ እዛ ነገር ላይ ከነበርሽ የግድ ነው ለማሳረቅ ከሆነ ሁላችንም መግባት አለብን። ሁላችንም ስቴክ ያለን ወይ ደግሞ እዚህ ነገር ላይ እጃችን ያስገባት ሰዎች በሙሉ መኖር አለባቸው የሚል እምነት ነው ያለው። የኤርትራ መንግስት የሚደረድረው ግን ምክንያት እንጂ ወይ ደጋፊዎቹ የሚደረድሩት ምክንያት እንጂ ይሄ በኢንተርናሽናል ኮሚኒቲን ተቀባይነት ያለው አይመስለኝም።
ይሁን እንጂ አቶ ዮሐንስ በአንጻሩ የኤርትራ መንግስት ለትግራይ ክልል የመንግስትነት እውቅና አልሰጠም ይላሉ። ወደ ኢትዮጵያ ዘልቆ በመግባቱ መጠየቅ ካለበትም የሚጠይቀው የኢትዮጵያ መንግስት ብቻ እንጂ ማንም አይደለም ሲሉ ይናገራሉ።
TPLF ቴሮሪስት ግሩፕ ነው ተብሎ በኢትዮጵያ መንግስት በፓርላማ ደረጃ ህገወጥ የሆነ ኦርጋናይዜሽን መሆኑን ክሪሚናል መሆኑን ለጥፋት የቆመ ኦርጋናይዜሽን መሆኑን የኢትዮጵያ መንግስት አምኖበታል። TPLF ምንለው ኤርትራን አሁን ወደ ጎን እናስቀምጥና ለኢትዮጵያም ህገወጥ የሆነ ስራ እንደሚሰራ እናውቃለን። ህገወጥ የሚሰራ ቴሮሪስት ግሩፕ ሌላ ሀገርም ሄዶ ህገወጥ በሚሰራበት ሰዓት የኢትዮጵያ መንግስት እንደኮነ ነው እያወቀ የኤርትራ መንግስት ለኢትዮጵያ ምንም ነገር ሊጠይቀው የሚችለው ነገር የለም፣ ራሱ ብቻ ነው እርምጃ የሚወስደው። ኤርትራ ወደ ትግራይ እንድትገባ የጋበዛት ወያኔ ራሱ ነው ባደረገው ፉከራና ባደረገው የመሳሪያ ጋጋታ ወይም ሮኬትን በለው ወይም ደግሞ ወራለው ብሎ ሞክሯል። ሶ ማኒ ታይምስ ይሄ አዲስ ነገር አይደለም ለሁላችን። የኤርትራ መንግስት ያንን የኢትዮጵያ ችግር ቢሆንም ውስጥ ባለው ኢትዮጵያን ሊጠይቀው የሚችለው ነገር ስለሌለ ራሱ ዲል ነው የሚያደርገው ሬሱ በራሱ መሬት ላይ በሚመጣበት ሰዓት ከዚህ ኦርጋናይዜሽን ጋር። ስለዚህ ኤርትራ ሳውዝ አፍሪካ እና ወይም ኬንያ ሄዳ ከዛ ቴሮሪስት ግሩፕ ጋር ቁጭ ብላ የምትደራደርበት ምን ምክንያት የለም።
ዶክተር ጽጋቡ ታዲያ ሲያጠቃልሉ በቀጠናው ዘላቂ የሆነ ሰላም እንዲኖር የኤርትራ መንግስት በሰላም ውይይቱ ላይ እንዲሳተፍ ካልሆነ ግን ከዚህ ቀደሙ የተለየና ተግባራዊ የሚሆን ጽኑ ማዕቀብ ሊጣልበት ይገባል ሲሉ ሐሳባቸውን ይደመድማሉ።
The seriousness of the international community. የኤርትራ ወታደሮች ውጡ ሁለት ዓመት ሙሉ የሰማነው የአውሮፓና የአሜሪካ መንግስታት እጃችሁን አውጡ እንዳላችሁ ሰምተናል። ማይክ ሃመር በቅርቡ ጊዜ የኤርትራ ወታደሮች ትግራይ ውስጥ እንዳሉ መረጋገጫ አለ ያሉት ነው። ያን ማታደርግ ከሆነ እርግጠኛ የዛን አካባቢ ሰላም ከፈለጉ ማለት ጫናው መቀጠል አለበት። ይሄ ለምሳሌ ምንድን ነው የሚያስተዋለው? 2016 ሳንክሽን ተደረገበት። He was just moving financially በየሀገሩ ሰዎች እየላኩ ገንዘብ ይሰበስባሉ። 200 የኤርትራውያን እየሰበሰቡ ይጠቀማሉ። ያ ሳንክሽን ቫሊድ ማለት ነው። ትሬጀሪ ዲፓርትመንት ቀርበን ተነጋግረና በደብዳቤ እንልካለን። ሲሪየስ ላልሆነ በትክክለኛ እርምጃ መውሰድ ምክንያት ስለማያሳዩ ኢንተርናሽናል ኮሚኒቲ ይህ ሰው አይቀበሉም። አንድ ጉልበተኛ ካለ አንድ ሰፈር ውስጥ ሰው እየቀጠቀጠ የሚያስቸግር ከሆነ የህግ አስከባሪ ሰዎች የሆነ እርምጃ ካልወሰዱበት ያ ጉልበተኛ ህዝብ መቀጥቀጡን አይተውም። እኛ አድገንበታል ኢትዮጵያ። ይህን ያህል ኢንፍሌሽን፣ ድህነት፣ ድርቅ በገባ ጊዜ እንኳን ያልተያየ ነው። በአሁኑ ሰዓት ያለው ኢትዮጵያ ውስጥ ያለው ኢንፍሌሽን ያ ሁሉ ሪዝን ይሄ ጦርነቱ ነው። የዛ ጦርነት ምክንያት ደግሞ ኢሳያስ ነው ብሎ ማመን አለበት ኢንተርናሽናል ኮሚኒቲ። ያን ወይ በህግ ተገዛ ወደ ሰላም ቅረብ፣ ካልሆነ ደግሞ እርምጃ እንወስዳለን መባላል ይቀል። እና እኔ ምንድን ነው ምለው ግን ዘለቄታዊ ሰላም ለማምጣት ያ ስርዓት እሱን ፈርቶ የሚገዙ ደግሞ አካባቢዋል ያ ስርዓት እርምጃ መወሰድ አለበት። ያ እርምጃ ደግሞ እንዲሰማው የኤርትራ ህዝብ የሚሰማው እርምጃ ሳይሆን እሱ የሚሰማው እርምጃ መሆን አለበት። ማዕቀቡ መጽናት አለበት ጽኑ የሆነ ለምሳሌ አንደኛው ሰዓት ላይ መጨረሻ ሰዓት ላይ ኃይል ይጠቀማሉ። ዌስተን ሊቢያ ላይ አይተነዋል፣ ኢራቅ ላይ አይተነዋል፣ ሶማሊያ ላይም አይተነዋል። ያ ግን ምንድነው የሚፈጥረው? ካዮስ ነው እንጂ ስርዓቶቹ ይጠፋሉ። ያለ ሲጠፉ ምንድነው ትተውት የሚሄዱት? ብዙዎቹን ኤርትራውያን የሚያስፈራቸው አንድ ነገር እሱ ነው። ትተውት የሚሄዱት የዛ ሌጋሲ ህዝብ ለህዝብ የመባላት ነው። እስከዛሬ ሊቢያ ቋሚ የሆነ መንግስት የላትም፣ ኢራቁን ሰላም የላትም። ያ እንደ ማስፈራሪያ ይጠቀሙበታል ማለት ነው። መደረግ የሚችሉ ነገሮች ግን አሉ የሚል እምነት ያለኝ አምነት ፖለቲሽያን ግን መደረግ ያለባቸውን ነገሮች ለምሳሌ ሳንክሽን ከተደረገብኝ ኤኒ አይነት ነገር ከኢትዮጵያም ቢሆን አንድ መሳሪያ መግባት የለባትም። ኤርትራውያን ዝምታን የመረጡት በዚህ ወቅት ላይ ግን አገሪቷ በዳዴ ይሄድ ከጀመረች ኦልሞስት 20 ዓመት አለፋት። አሁን ደግሞ በየሄደበት በተለይ ኢትዮጵያን ዲስታብላይዝ ማድረግ ደግሞ የባሰ ለአፍሪካ ቀንድ ብቻ ሳይሆን ለዓለምም ችግር እየተፈጠረ እንደሆነ ማወቅ አለባቸው ኤርትራውያንም ሁሉ ኢትዮጵያውያን። ከዚህ ለመገላገል ደግሞ የራሳችን መፍትሄ መፈለግ በጣም አስፈላጊ ሆኖ ይሰማኛል ማለት ነው።
አቶ ዮሐንስ በበኩላቸው በኢትዮጵያም ሆነ በአፍሪካ ቀንድ ሰላም የሚሰፍረው ህወሓት በሀገሪቱ ህገ መንግስት በመገዛት ጥያቄውንም በዛ አግባብ ሲያቀርብ ነው ይላሉ።
ቲፒኤልኤፍ አሁን ትግራይን የሚያስተዳድረው የኢትዮጵያን ኮንስቲቱሽን ማክበር አለበት። ትግራይ የኢትዮጵያ አካል ነች። ይሄ ህገ መንግስት ዛሬ ኢትዮጵያ የምትተዳድርበት ራሱ ይሄ ቲፒኤልኤፍ የምንለው ኢፒአርዲኤፍ ቀንድ ኃላፊ ሆኖ ሀገሪቱን ለ27 ዓመት ያስተዳደረው ራሱ ያወጣው ራሱ ያጸደቀው ራሱ ኢምፕሊመንት ያደረገው ህገ መንግስት ነው። ያንን ማክበር አለበት። መጀመሪያ ወደ ሌላ ቦታ ከመሄዳችን በፊት የኢትዮጵያን ሉዓላዊነት ማክበር አለበት። የቲፒኤልኤፍ ጥያቄ ነጻነት ከሆነ፣ የቲፒኤልኤፍ ጥያቄ የድንበር ይገባኛል ጥያቄ ከሆነ ይሄ ህገ መንግስት ራሱ ያወጣው መስሪያ መተዳደሪያ ሶሉሽን የሚያገኝ ህገ መንግስቱ የተቀረጸ ሀሳብ አለ። ያንን መከተል ነው ያለበት። ይሄ ቲፒኤልኤፍ የምንለው የኢትዮጵያን ሚሊተሪ የደፈረና እነዚህ ሰዎች በተኙበት ወታደሮች የጨረሰ ኦርጋናይዜሽን ነው። ከዚህ የበለጠ ቴሮሪስት ልትዩ የምትችል ኦርጋናይዜሽን ሊኖር አይችልም። የሚሊዮን ሰዎች ምናልባት ምርጫ አጥተው በቲፒኤልኤፍ ጉልበትም ሆነ በምንም አይነት መንገድ እነዚህ ሰዎች ሪፕሬዘንት እንደሚያደርግ ቢያመጣም የእነሱ መብት ሁልጊዜ ሊጠበቅ ይችላል። ኦርጋናይዜሽኑ እነሱ የሚመራቸው ግን ህገወጥ ኦርጋናይዜሽን መሆኑን ስለ ኮንስቲቱሽኑ የሚያውቁ ከሆነ አምሹር ደግሞ እነዚህ ብዙ የተማሩ ሰዎች ያንን ህገ መንግስትን ምን ማለት እንደሆነ ምን እንዳስቀመጠ ስለሚያውቁ የገዛ ኦርጋናይዜሽን ሳፖርት የሚያደርጉት የኢትዮጵያን መንግስት የኢትዮጵያን ሉዓላዊነት የሚጥስ ድርጊት እንደሚሰራ ማወቅም አለባቸው። የትግራይ መብት ሁል ጊዜ ይጠበቃል። በTPLF ግን ሊሆን ደግሞ አይችልም። ሁሉ ጊዜ TPLF ህዝቡን ተጠቅሞ ህገወጥ ተግባር እየሰራ ያለ ድርጅት ነው። ድርጅቱንና ህዝቡን መለየትም አለበት። የትግራይ ህዝብ ሌላ ጥያቄ ካለው በሌላ ኦርጋናይዜሽንም በራሱ ስምም ያንን ጥያቄ መጠየቅ ይችላል የኢትዮጵያ መንግስትን ህጋዊ በሆነ መንገድ። ስለዚህ ትግራይ ከፌደራል መንግስቱ ጋር ያለውን ችግር መፍታት በሰላማዊ መንገድ መከተል አለባቸው። የራሳቸው ኦርጋናይዜሽን ያንን ሰላም ማከብር ከሆነ የሚፈልጉትን ውጤት ለማግኘት በጣም አስቸጋሪ ነው። እንደኔ ናባት ቲፒኤልኤፍ የተሳሳተው ነገር አለ ብለሽ የምጠይቅኝ ካለ ወደ ጦርነት ከመሄድ ነፃነት ከሆነ ጥያቄው ወደ ህገ መንግስቱ መሄድ ነበረበት በሰላማዊ መንገድ። ድንበር ጥያቄም ካለ የድንበር ኮሚሽን አለ፣ እዛ ህገ መንግስቱ ውስጥ የተቀመጠ መፍትሄ አለ፣ ወደዛ መሄድ ነበረበት። ጦርነት ግን የመረጠው ወደ አዲስ አበባ ለመመለስ ስለሚፈልግ ብቻ ነው። አንድን መንግስት ደግሞ በኃይል አትገለብጥም የሚል ህገ መንግስቱ ያስቀመጠ ቁልጭ ያለ የህገ መንግስቱ አካል አለ እዛ ውስጥ። ስለዚህ እዛ ላይ ነው መኬድ ያለበት። ምናልባት አሁን ለዚህ ሶሉሽን ይሆናሉ ብዬ የምገምተው የትግራይ ህዝብ ብቻ ነው። የትግራይ ህዝብ ምትመራን አመራር ልክ አይደለም ብሎ መንግስትን መቀየርም ሆነ የወኪሉን መቀየር የእነሱ ሪስፖንሲቢሊቲ ነው። በኢትዮጵያዊነታቸው ያምኑና ያምኑ እንደሆነ የመናገር መብት ያላቸው ምናልባት ይሄ ቴሮሪስት ከተገረሰሰ በኋላ ነው። ወደዛ መሄድ ነው ያለብን መጀመሪያ። እሱ ከተስተካከለ ሌላቹ ወደ ቦታቸው ይመለሳሉ።
እንደ አውሮፓ አቆጣጠር በጥቅምት 5/2022 ከሳምንት በፊት ደቡብ አፍሪካ ላይ በአፍሪካ ህብረት አደራዳሪነት ሊካሄድ ታቅዶ የነበረው የሰላም ድርድር ላልተወሰነ ጊዜ የተራዘመ ሲሆን ጦርነቱን ለማስቆምና በኢትዮጵያም ሆነ በአፍሪካ ቀንድ ዘላቂ የሆነ ሰላምን ለማምጣት ግን ድርድር ሊኖር እንደሚገባ ብዙዎች ይስማማሉ። ይሁን እንጂ የኤርትራ በዚህ ጦርነት ላይ ያላት ሚናና የድርድሩ ተሳታፊነትን በተመለከተ ኤርትራውያን አሁንም የተለያየ ጽንፍን እንደያዙ ይገኛሉ። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። በዝግጅታችን ላይ የሚኖራችሁን አስተያየቶች በዋትሳፕ የስልክ መስመራችን የመደመር ምልክትና አንድን ከፊት በማስቀደም 202-251-3505 ብላችሁ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ደግሞ የኢሜል አድራሻችን ነው። ወደ ተከታዩ ዝግጅታችን ከማለፍ ፋችን በፊት ቃልኪን እሺ ከዛስ ያለ የሚጫወተውን አንድ ሙዚቃን ጋብዛችሁ
ያሶዲያ ከተለያየን አንቺም ራስሽን እኔንም ባልሆን ቁም ፍቅር ስሜቱ ያሳጣን ጸጸቱ ወዳጅ ስናይ በተስፋ ሳራቂ ሲጠፋ ቁም ፍቅር ስሜቱ ያሳጣን ጸጸቱ ወዳጅ ስናይ በተስፋ ሳራጊስ ቤተባ ቢታይም አምሮ ከኛ አይደምቅም አዲስ ያለዋለን ወረት አይለየንተይ ግድ የለም ከንቱ ሕይወት በማለማችን አምላካት ነው ስለ ልባችን ቀን ዞሮ ላብሮነት ሲገደል ምናልባት ባይመጣስ በይቅር የሸኘነው ፍቅር ያለም ነገር ቢከፋን እንብለን እንደምን ጊዜ እስኪተው ቸኩሎ መታገስ ቢያንሰው ይጨክናል ሰው ሁሉ ፍቅር ስሜቱ ቀልብ ያሳጣን ጸጸቱ ወዳጅ ስናይ በተስፋ ሳራቂስ ቢጠፋ ሁሉ ፍቅር ስሜቱ ቀልብ ያሳጣን ጸጸቱ ወዳጅ ስናይ በተስፋ ሳራቂስ ቢጠፋ
የአሜሪካ ድምጽ ራዲዮ የአንድ ጎልማሳ ድምጽ ሞላው እንደ አውሮፓን የዘመን አቆጣጠር በ1982 ዓመተ ምህረት የተቋቋመው የአሜሪካ ድምጽ ራዲዮ ዘመን የጠገበ ሙያዊ አገልግሎትና ተቋማዊ ጉዞ የሚታሰብበት ቅንብር ነው። ተከታዩ መሰናዷችን በአሜሪካ ድምጽ የአማርኛ አገልግሎት 40ኛ ዓመት መታሰቢያ የራዲዮ መጽሔቶቹ ቆንጅት ታዬና አሉላ ከበደ ጡረታ ከወጡ የቀድሞ ባልደረቦቻቸው ከሶስቱ ጋር የጀመሩትን ወግ እንቀጥላለን። ወርቃፈራው ከበደ፣ ሰለሞን ክፍሌና ፍሬገነት አሰግድ የጋዜጠኝነት ሙያን የዛሬ ይዞታ እንዲሁም ሙያው የተደቀነበትን ፈተና በተመለከተ ሐሳባቸውን ሲያጋሩን ነበር ወጋቸው የተገታው። በቀደመው ምጥን ዝግጅታችን እልባት ካደረጉበት መለስ ብሎ ይጀምራል።
ሰለሞን ገፋ አድርጎ ስለ ጋዜጠኝነት ይልቁንም ደግሞ ስለ ዛሬ ይዞታው ገባ ብሎ እያየ ነው የየግል ተሞክሯችሁን ጋዜጠኝነትን በእናንተ ዘመን ከዚያም በኋላ በነበሩት ጊዜያትና ዛሬ ደግሞ ባለም ዙሪያም ጋዜጠኝነት የሚመስልበት የማህበራዊ ሚዲያ የሚባለው ሶሽ የፈጠረውን ወይም ያሳደረውን ተጽዕኖ በጎም አሉታዊውንም በየበኩላችሁ ወደምናይበት ክፍል ሰለሞን ስትታርጎ አስገብቶናል። ፍሬገነት
እኔም የሰለሞን ያለውን እጋራለሁ። ከባድ ነው። እኔ እንኳን ቀደም ብዬ ነው ጥዬ ወጣሁት ያለው የፖሊሲውን ማጣጫ ወዴት ይሁን ወዴት የሚታወቅ ነው። ሌላውም እንግዲህ ደግሞ ለጋዜጠኛ ደግሞ ከባድ የሚሆነው የሰውም አለመረዳት ነው። እሱም ነው እና ያ አሁን የተለየ ሁኔታ ላይ ነው ያላችሁት። አሁን ደግሞ በተለይ ደግሞ እንግዲህ ያው ቪኦኤ መርህ የነበረው እንግዲህ በዛን ጊዜ እኔ በነበርኩበት ጊዜ ከሁለት ሶርስ ሳናገኝ ዜና እንደማይተላለፍ ነው። አንድ ነገር ስንሰራ ያንን ነገር ባላንስ ማድረግ እንዳለብን ነው። አሁን ግን ያ ነገር ከምን ድረስ ነው አላውቅም። አሁን ጋዜጠኝነት እንግዲህ ሁሉም የሚሰራው ስራ ሆኗል። ልክ ነው። እንኳን እና ዋና ሜጀር የተባሉ የኒውስ አውታሮች የፈለጋቸውን ነው የሚዘግቡት በተለያዩ የዓለም ሁኔታዎች በምናይበት ጊዜ አሁን እና ይሄ ከባድና ፈታኝ የሆነበት ሁኔታ ነው። አንዱ ወደ ግራ ይዘማል፣ አንዱ ወደ ቀኝ ይዘማል እና ወደ መሃል ሆኖ ባላንስ አድርጎ የሚደረግ ዜና የጠፋበት ሁኔታ ላይ ነው ያለ ነው በዋና ዋናዎች የዜና አውታሮች። በሌላውማ እንግዲህ ሁሉ ሰው ተነስቶ የራሱን ሚዲያ ከፍቶ የፈለገውን ነገር አምጥቶ የሚያወራበት ጊዜ ነው። እና እኔ እንግዲህ በቪኦኤ በመስራቴ የምጠቀምበት ነገር ወይ ተጠቅሞኛል ብዬ የምለው ያንን ነገር ፊልተር ለማድረግ በትንሹ እንኳን እንደ ይሄ ነገር እውነት ሊሆን ይችላል ብዬ የራሴ ግንዛቤ የምወስድበትን ያንን እንኳን ማስጨበጫ ልምድ ሰጥቶኛል ብዬ አምናለሁኝ ቪኦኤ። ሌላው ግን እንግዲህ አንዳንዴ በቃ ዝም ብሎ ወሬ ሆኗል። አንዳንዴ ጋዜጠኝነት ስራ ሆኖ እና አሳዛኝ ወቅት ነው። እግዚአብሔር ይጨምርበት ይርዳችሁ ነው የምለው።
አሌላ አንድ ቅድም የዘነጋሁት ነገር አለ ላክልበት።
ሰለሞን አሁን እድሉ ያንተ ነው።
ከቪኦኤ ስተናበት እንደምታውቁት ቃል በገባሁት መሰረት የራሴን ታሪክ በሚይዘው መጽሐፌ ላይ አትኩሬ በአንድና ሁለት አመት ጊዜ ውስጥ ለንባብ አበቃለሁ ብዬ ነበር። ያልተሳካም። ችግር ፈጣሪው ኮቪድ እና ሌላም ነገር ተጨማምሮ ማለት ነው ደንቃራ ሆነውብኛል። መጽሐፉ አሁን ተጀምሯል። በዚያ ላይ እየሰራሁ ነው። ያልቃል። በዚህ አጋጣሚ ሳልዘነጋ በቪኦኤ ቤተሰቤ በሙሉ እጅግ በጣም በደስታ በተመላውበት ጊዜ ነው የተገናኘ ነው። እግዚአብሔር ይክበር ይመስገን። አያቶኛለሁ።
ትልቅ ደስታ ነው ሰለሞን። በጣም በጉጉት ስጠብቀው የነበረው በርግዝናዋ ጊዜ እንደው መቼ በደና ተገላግላልኝ ይያልክ ያሰብክ ነበርና እግዚአብሔር እንግዲህ የብዙ የልጅ ለማየት እንኳን አበቃ አላለሁ ኔም
ታንክዩ
እና ብዙ ጊዜ ያው ሁሉ የአፍሪካ ዲቪዥን እንኳን ፓርቲ ሲደረግ የኛ ምግብ ካልመጣ ዝግጅቱ ራሱ አይጀምርም ስለዚህ ሆነ የኛ ምግብ ነው መጀመሪያ የሚጠበቀውና አንዳንዶቻችን ደግሞ ብዙ ጊዜ ኢትዮጵያዊ ባህል ብዙ ከራሱ ምግብ ውጪ ሌላም ለመብላትም ምንም አይከጅልምና አንዳንዴ እንደውም አቶ ንጉሴ ረባካችሁን እንደው አንሱ የሌሎችንም ሁሉ ይላሉ እነሱ የኛን በጣም በጉጉትና በፍቅር ጠብቀው ነው የሚበሉት የነበረውን ከኛ በኩልም አብዛኞቹ እንኳን ሞካክራለሁ አንዳንዶቹ ግን ምንም በቃ እንጀራ ከሆነ ከእንጀራ ውጪ ሌላ ሰው አይበላም እሱ ችግር ነበር ግን ያው በግብዣ የታወቀ ነበረ በጣም ጀነረስ ነበር ዮዬ
የባህል ልብሶቻችሁ ሁልጊዜ ባህል ስናቀር በባህል ልብስ አጌጣችሁ ነው የምትመጡት?
ልክ ነው ብዙ ፎቶግራፎችም አሉ እናም አለ ልክ ነው እና በጣም ጥሩ ጊዜ ነበር
ፍሬኔ እና አንቺ ነበርን ብዙ ጊዜ ግብዣ ሲኖር ማደራጀቱ ገንዘብ መሰብሰቡ ላይ ተማራው የነበረው አሁንም ከኛ በኋላ የመጡት ልጆች በእውነት በጣም ብርቱ ልጆች አሉ ተተክተዋል እኔ እዛ ውስጥ የለሁበትም ጥረታ
ወጥቻለሁ አሁን ሲመጣ ደስታ ሲመጣ አንድ ነገር ሲመጣ የእውነት በጣም እሱን እኔ ሚስ አደርጋለሁ ከሙያውም ውጪ ምክንያቱም እንግዲህ 13 ዓመት ሰርቼ ዛሬ 15 ዓመት ነው ለግጤ ቪኦኤ የሄድኩትና ከዛም ባሉኝ በተለያየ ደረጃ በሰራሁት ስራዎች በግል ነው የሚሰራው እና ለእኔ በጣም ከባድ ጊዜ ነበረ ቲምወርክ የሚባል ነገር የለም እዚህ ግን ያው ቲምወርክ ነው የአንዳችን ስራ ሌላው ላይ ዲፔንድ ያደርጋል እና እሱ ያው የግድ ግጭትን ቢኖር አስማምቶ አስተሳስሮ የሚያካሂድ ሙያ ነበረ እና ከዛ ወጥቼ እኔ መቼም ቪኦኤ በህይወቴ ላይ ትልቅ አለምታ ጥሎ ያለፈ ምዕራፍ ነው ላለው ልሚት አደርገዋለሁ እስካሁን ድረስ ትልቅ ትዝታ አለኝ ለማለት ነው።
ትዝታዎቻችሁ ማራኪ ናቸው። በዚህ ሰዓት የሚከታተሉ አድማጮቻችን 40ኛውን የአሜሪካ ድምፅ የአማርኛው አገልግሎት የተመሰረተበትን መስከረም 1982 የመጀመሪያው አስርጭት ከተሰራጨችበት ጀምሮ በዚህ ዘመን ውስጥ በተለያየ ጊዜያት በአሜሪካ ድምጽ የአማርኛው ቋንቋ አገልግሎት ያገለገሉ ባልደረቦቻችንን ጋብዘን እየተወያየን ነው። የመጀመሪያው ክፍል ተወያዮችን ነው ያሰማናችሁ ያለ ነው። ወርቃፈራው ከበደ፣ ሰለሞን ክፍሌና ፍሬግነት አሰግድ ናቸው። እኔና ቆንጅታየ ያስተናገድን ያለ ነው። ሌሎች ባልደረቦቻችን የቀድሞ ባልደረቦቻችንም እንዲሁ በተከታታይ እናሰማችኋለን። ምናልባት አሁን ትውስታዎቻችሁ በጣም በተመስጦ እንደ ሰው እንዴት ትኖሩ ነበር እንዴት ትሰሩ ነበርን ያሳዩ ይመስለኛል አድማጮች ተከታትለዋል። እስኪ ደግሞ ማርሽን ቀይርና
አንድ ጊዜ
እሺ ወርቃፈራው ጥሩ ግድ የለም
እሺ ቀደም ፍሬገነትና ሰለሞን በተናገሩት ላይ ትንሽ ለመጨመር ያክል
እሺ
የቪኦኤ እንትን የአማርኛ ክፍል ሪፖርት የሚያደርገው ሁኔታ የሚሰጠው ባላንስ ሚዛናዊነት አንድ ዜና ለማረጋጋት የሚያደርጉት ድረግ የነበረው ጥረት በቪኦኤ በኩል የኢትዮጵያ ሬዲዮና የኢትዮጵያ እንትኖች ሌላ የዜና ወኪሎች እንደዛ ለመስራት ሲሞክሩ አይቻለሁ። እና ይሄን ምንድነው ምለው አድማጮች ኢትዮጵያ ውስጥ ያሉት አድማጮች ምን ያህል ለቪኦኤ ምን ያህል ፍቅር እንደነበራቸው ስለሚያሳይ ያን ጊዜ በኢትዮጵያ የሚወራው ወሬ ለምሳሌ ስለ ኮሎኔል መንግስቱ ኃይለ ማርያም ወይንም ከዛም በኋላ ቀጥሎ ደግሞ ስለነመለስ ለምናምን እንደዚህ ብቻ የሚናገር እንጂ ጠለቅ ብሎ ወይንም ደግሞ ሚዛናዊነት ያለውን እንትን አይሞክሩም ነበር። ግን በኋላ ከቪኦኤ ሲሰሙ ያንን እንደገና እነሱም ራሳቸው ደግሞ እንትን ማድረግ ጀመሩ ለማለት ነው። ምክንያቱም ብዙ ነገር አስተምሯቸዋል። የኢትዮጵያን ሚዲያ አስተምሯል የቪኦኤ እንትና። ይሄ አንድ እንትን ያበረከተው ስራ ነው ለማለት ነው።
እንደንጋፋ የመገናኛ ተቋምነቱ እንዳልከው በተለይ ደግሞ በአማርኛ ቋንቋ ከውጭ ሀገር የሚያስተላልፍ በተሻለ ንጻነት በኢትዮጵያ ጉዳይ ላይ የሚያቀርብ እንደመሆኑ ይህን መሰል አዋንታዊ ተጽዕኖ ማሳደሩ ብዙዎች አድማጮች ካንተ ጋር የሚጋሩ ይመስለኛል። ወርቅ አፈራው፣ ቅድም እንዳልኩት ማርሽ ልቀየርና የት ነበሩ እንዴት ናቸው የት ነው ያሉት የሚለውን ጥያቄ ሰለሞን በከፊል መልሷል። ኋላ ላይ
በስፊው እንድታካፍሉን እድል እናበጃለን።
አሁን ግን ሰለሞን ወደ አንተ ነው የምመጣው። እንግዲህ በጋዜጠኝነት ባገለግላችሁባቸው ዘመናት የተለዩ የየራሳችሁ ገጠመኞች ነበሯችሁ።
አንዳንዶቹ
አድማጮችም የሚያውቋቸው ናቸው። ያንተና የፍሬገነት እኔም በነበርኩበት ጊዜ የተፈጸሙ ስለሆኑ እኔ አስታውሳቸዋለሁ። በዚህ ሰዓት የሚከታተሉ አድማጮችም እንደሚያስታውሱ ገምታለሁ። ካስገራሚ ገጠመኞች ብዙዎች አድማጮች የሚያውቁት ባየር የተላለፈ አንድ እንግዳ መንግስት ኃላፊ ጋር የነበረ ምልልስ የቅርብ ጊዜ ትዝታ ይመስለኛል። በብዙዎች ልቡና የሚታወስ ይመስለኛል። ሰለሞን ምንድን ነው ጎላ ብሎ የሚታየ?
አንድ ሁለቱን ለመጥቀስ ፈልጋለሁ። ሁለቱም ደግሞ ቀድሞ የኢትዮጵያ ፕሬዚደንት ኮሎኔል መንግስቱ ኃይለ ማርያም ጋር የተያያዙ ናቸው። አንደኛው የግድያ ሙከራ በተደረገባቸው ጊዜ ስልክ ደውዬ ቤታቸው አገኘኋቸውና ሁኔታውን እንዲያስረዱ ጠየቅኳቸው። በዛ ምክንያት በወቅቱ ግድያውን አስተባብረዋል የሚባሉ የኢህአዴግ ባለስልጣናት እና የኤርትራ ባለስልጣናት ደስተኞች አልነበሩም። ምክንያቱም የእነሱ ስም ስለተጠቀሰ በእንትኑ በሰውየው በኮሎኔል መንግስቱ እነሱ እንዳስተባበሩ ጠቅሰው ነው የተናገሩት። እና ሊገድ ሞክረው ነበር ዘበኞቼ፣ አንዱን ክንፉን ብሎ አንዱን ጥሎ ምናምን አንዱን አሳዶ ይዞ ለፖሊስ ሰጠ፣ እንደዚህ እንደዚህ ይላሉ። ሁለተኛው ለሕክምና ደቡብ አፍሪካ ሄደው አሁን የደቡብ አፍሪካ ባለስልጣናት እጃቸውን ይዘው ለኢህአዴግ ሊያስረክቧቸው ነው ተባለ። ዜና አውታሮች በሙሉ ይሄንን ነው። ቢቢሲ፣ አልጀዚራ፣ ትልልቅ የሚባሉ የዜና አውታሮች በሙሉ አዲስ አበባ ነበር የሚጠበቁት ኮሎኔል መንግስቱ ተይዘው ሊሄዱ እና ስልካቸው ስለነበረኝ ሀራሬ ስደውል አንስተው አይ ዋዝ ኤክስፔክቲንግ ዩር ኮል ሰለሞን አሉ። ኮሎኔል መንግስቱ እዚህ መሆኑን ማንም አያውቅም እና ለምን ትንሽ ኢንተርቪው አይሰጡኝም አልኳቸው። ምናልባት ወርቅ አፈራው ትዝል ይሆናል ያንን ኢንተርቪው። አገኘኋቸው ሀራሬ ባልኩበት ጊዜ የራሳችን የቪኦኤ ዳይሬክተር ራሳቸው በፍጹም ሊሆን አይችልም፣ ቁጥሩን ልትጠቀም ትችላለህ ወይ? እና እኛ ደግሞ ሳውዝ አፍሪካ ላለችው የእኛ ጋዜጠኛ ሰጥተን እሷም ኢንተርቪው እንድታደርገው እንፈልጋለን። ሳውዝ አፍሪካ ውስጥ ነው ያለው ሰውየው፣ እንዴት ከሀራሬ ልዘገብ ካሉ ቁጥሩን ሰጠዋቸው። ሀራሬ ደውላ እኔንም ነጻ ወጣችኝ። የዓለም ዜና አውታሮችም ከቪኦኤ ተቀብለው ነው ያንን ዜና ያስፈራጩትና አሁንም የኢህአዴግን መንግስት በጣም ያስቆጣ ኢንተርቪው እንደነበር አስታውሳለሁ።
ምናልባት ወደ ፍሬገነትና ወርቅ አፈራው ከማለፌ በፊት እኔ እነኝን አሁን የገለጽካቸውን የማስታውስበት ዘመን ወይም የአሜሪካ ድምፅ የምሰራበት ዘመን አይደሉም፣ አላስታውሳቸውም። የቅርብ ጊዜ ብዬ ምሳሌ የጠቀስኩት ግን በጣም ከፍተኛ ባለስልጣን አይመስሉኝም። የአንድ ክፍለ ከተማ ኃላፊ የሆኑ በቅንጅት ወቅት በ1997 ከተደረገው ምርጫ ማግስት በነበረው ሁከት ሳቢያ አንዳንድ ጥያቄዎችን ለመጠየቅ ያገኘሃቸው መለስተኛ ባለስልጣን ከአንተ ጋር ጠንከር ያለ ምልልስ ነበር ያደረጉት። እንዲያውም ያለህበትን ስትነግራቸው ያለህበት መጥቼ ያገኛለሁ ለምን ሰማይ ቤት አይሆንም ያሉትን ነው የማስታውሰው።
ስለ ከተማ ፖሊስ አዛዥ ምልልስ ምንድን ነው መሰለ፣ እስልምና እምነት ተከታዮች እየተዋከቡ ነው፣ የመንግስት ወታደሮች መሆናቸውን የሚጠረጥሩ ነዋሪዎች ሌሊት ሌሊት ጠንበሉ እንዲያጠለቁ እየመጡ ይፈትሹና ቁራን ይቀሙናል፣ ወርቅና የመሳሰሉትን በተለይ ቴሌፎን ይወስዱብናል ብለው እኛ ጋር አቤቱታ አመጡ። ለምን አልጠይቅም አልኩና ነዋሪዎቹን ጠየቁ፣ ይህንን ይገልጻሉ። ከዛ ፖሊሱን ገባውና አገኘዋቸው። ሳናግራቸው ምንድን ነው ችግር አሉ። ምንም ችግር የለኝም እኔ እዛ አሁን ያሉ የከተማው እስልምና እምነት ተከታዮች ሌሊት ሌሊት እንደዚህ እየመጣችሁ ፖሊሶች አስቸግሩን አላችሁ ይላሉ። ማን ያለው? አሁን የነገርኩት ናቸው እንደዚህ የሚሉት። እና አንተ ምንድን ነው አሉኝ። እኔ ጋዜጠኛ መሆኔን ገልጫለሁ መጀመሪያውኑ ሳናግራቸው። ከዛ አባቴ ያሉና ከእንግዲህ ወዲህ መልሰው ቢደውሉልኝ አሉበት መፍቼ ይዤዎት እሄዳለሁ አሉ። አይ እኔ እኮ ያለሁት ዋሽንግተን ነው አልኳቸው። ዋሽንግተን አይደለም ለምን ሰማይ ላይ አጥተን አወርዳለሁ አሉ።
አስገራሚ ገጠመኞች እናንዴ ጠንከር ያለ ሁኔታም የመሰከራችሁባቸው ሊሆን ይችላል። ወርቅ አፈራውና ፍሬገነት የእናንተስ ግርምት የሚያጭር የሚያስቅ ወይም ደግሞ እንደው ለየት ያለ ትካዜ ውስጥም የሚከት ሊሆን ይችላል። በታሪክ አጋጣሚ እንደው አይነተኛ ነው የሚባል ከፍ ያለ ትርጉም ያለው ሊሆን ይችላል።
እሺ እኔ ሴፕቴምበር ስለሆነ ሴፕቴምበር 11ን ላንሳ መቼም ወሩ ላይ ስላለን ትዝ ይለኛል። ያ ደስ የሚል ቀን ሁሉም ሰው በተለይ ትዝ ይለኛል አዲሱ የባህል ልብሱን ለብሶ ነው የመጣው። እኛ እንኳን አለበስንም። ምግብ ታዟል ከዳማ ሬስቶራንት እንደሚታወቀው። በቃ ለበዓል ተዘጋጅተን ስብሰባ ላይ ኤዲቶሪያል ሚቲንግ ላይ ነው ከጎናችን አድሚን ሰራተኛ የነበረችው ታይ ነበረ ቴሌቪዥን እና ያ የመጀመሪያ አውሮፕላን አታክ ሲያደርግ ኒውዮርክ ላይ በቃ ስብሰባው ተበተንና ሁላችንም ወደ የዴስካችን ሄድን እና ሁላችንም ያው ቴሌቪዥን አለ በዛን ጊዜ ብዙ አናሊስቶች ይመጣሉ። አንዱ ተነስቶ በቃ ይሄ ቴሮሪስት ስራ ነው፣ አንዱ ደግሞ ብቃል እና ይሄ አፍሪካን ፓይለት ነው፣ የአፍሪካ ፓይለት ነው ተሳስቶ ነው የገባው አለ። ያው ሁለተኛው ደግሞ ሲመጣ ያው እንግዲህ ቀውጢ የሆነች ምድር እና የዛን ጊዜ ያው ረብሻ ነው። ውጡ ሲባል እኛ አትሄዱም ተባለ። እዚህ ልሽ እንደውም ቆንጅት እንደውም አንቺ በኋላ ልጆች ማምጣት ስለነበረብሽ መሄቻሽ እና እናንተ እዚሁ በቃ ዜና የሆነውም ይሆናል እና በጣም አስፈሪ ጊዜ ነበረ። ምክንያቱም ያው ፔንታገንም ተመታ በጣም የሚረብሽ ጊዜ ነበረ። የዛን ሰዓት አዲሱ አይረሳኝም ያሽን ልብሱን ለብሶ እንግዲህ እኔ ደግሞ በኋላ ይኸው ምንድን ነው መሆነው ብሎ ሀሳብ ያስገባል። ምክንያቱም ወዲያው ብዙም ሳይቆይ ብዙ ሰዎች እየተገገሉ ነበር ለሊስቲኮች እና ያን ልብስ ለብሶ መሄድ እስከምንፈራ ድረስ መቼም ያ ጊዜ አይረሳም። ከባድ ጊዜ ነበረ።
የእኔ ደግሞ የማይረሳ ነገር የገጠመኝ አንድ ቀን ማታ ላይ ነው። ከምሽቱ 5 ሰዓት ስልክ ይደወላል ቤቴ። ከፊላደልፊያ ነበር የተደወለው። ማን ልበል ስል ኮሎኔል ጎሹ ነኝ አል። እሺ ምን ልታዘዝ አልኩኝ። ብቻ እንተዋወቃለን ከኮሎኔል ጎሹ ጋር። ያን ጊዜ ውጭ ጉዳይ ሚኒስትር ነበሩ። ምን አሉኝ? ነገ ኒውዮርክ መምጣት ትችላለህ ወይ አሉኝ። ምንም ነገር ሚኒስትርም ምንም ነገር የነገሩኝ ነገር የለም። ግን ጠረጠርኩኝ ትልቅ ወሬ ሊሆን ይችላል አልኩኝና አሁን መምጣት እችላለሁ አልኩኝ። ብራያን የሚባል ነበር የአማሪክ ሴክሽን እንትን ኃላፊው ጉሴ ምስል ነበረ ብራያን ማክሉር። ስልክ ደወልኩለት እሱ ጋር እንደዚህ ኮሎኔል ጎሹ እንደዚህ ደውለውልኝ ነገ ኒውዮርክ መምጣት እችላለሁ ወይ ብለውኛል እና ምን ላድርግ ሂድ ትልቅ ወሬ ሊሆን ይችላል ምናምን አሉ። እሺ አልኩኝ። ከዛ በኋላ ጠዋት በቃ አይሮፕላን ይዤ ተነስቼ ኒውዮርክ ሄድኩ። እዛ ፕላሳ ሆቴል ነበር የነበሩት። ለተባበሩት መንግስታት ስብሰባ ነበር የመጡት። ያን ጊዜ ሄድኩኝ አገኘኋቸው። በቃ ተገናኝተን ምንድን ነው ምናምን ስላቸው የተጨነቀ ፊት ነው ማየው። እንደው ወዲያ ይላሉ ወደዚህ ወዲያ ወዲህ እንትን ይላሉ። እኔም እየተከተልኳቸው መጨረሻ ላይ ነገሩኝ በቃ አሁን ተሰናብቼ የኢትዮጵያ መንግስት ለቅቄ መሄዴ ነው አሉ። እሺ አልኩኝ እና ይሄማ ትልቅ ወሬ ነው ብዬ አንዲት ሴት ነበረች እንግሊዘኛው ሴክሽን የምትሰራ ለቪኦኤ ላካፍል ብዬ ጠራኋት። እሷም መጣች እዛ ሆቴል መግለጫ ሰጡ። ዲፌክት አድርገው መውጣታቸውን ገለጹልን። እኔም ወዲያውኑ እኛ ነበርን መጀመሪያ የእሳቸውን ከኢትዮጵያ መንግስት ስልጣናቸውን ለቀው መሄዳቸውን ያበሰር ነው እኛ ነን። እና ከዛ በኋላ ሌሎችም እንግሊዘኛው ደግሞ ከኛ ቀጥሎ ከዛ በኋላ ሬውተርስ እና አሶሲየትድ ፕሬስ ምናምኖች ኤኤፍፒ ያ ትልቅ ወሬ ነበረ። ወደ ኢትዮጵያም ሲተላለፍ በቃ እኛ ነበርን መጀመሪያ የተናገርነው። እሱ የማይረሳኝ አንድ ክስተት ነበረ።
አድማጮች አስገራሚ ገጠመኞቻቸውን ጨምሮ ከሶስቱ የቀድሞ የአሜሪካ ድምጽ ባልደረቦች ወርቅ አፈራው ከበደ፣ ሰለሞን ክፍሌና ፍሬግነት አሰግድ ጋር የጀመርነው ወግ አልቋጨንም። ለቀሪውና ለመጨረሻው ክፍል ውይይታችን በነገው ምሽት በራዲዮ መጽሔት ይመለሳሉ። ጠብቋቸው።
ያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን በማቀናበር አብራኝ ከቆየችው ብርሃን ኃይሉ፣ ዋና አዘጋጅ አሉላ ከበደ እንዲሁም ፕሮግራሞቹን በማሰናዳት አብራኝ ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነኝ። አብራችሁን ስለቆያችሁ እያመሰገንን ታምር ግዛው ምነዋ እያለች በምትጫወተው ሙዚቃ እንሰነባበታለን። ሰላም፣ ደህና ደሩ።